ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጳጉሜ 3 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የሚደርሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን፣ በመጨረሻም የተለያዩ ግጥሞችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና፣
የወያኔ አገዛዝ በጎንደር ክፍለ ሀገር ህዝቡን ለመከፋፈል እየወሰደ ያለው ሴራ ከፍተኛ ተቃውሞ እየገጠመ መሆኑ ታውቋል። ወያኔ የውስጥ አስተዳደር በሚል ተንኮል የቅማንቱን ህብረተሰብ ከሌላው ለመለየት አስመሳይ የሆነ ህዝበ ውሳኔ ለማድረግ በዝግጅት ላይ መሆኑ የሚታወቅ ሲሆን፣ የቅማንቱ ህብረተሰብ ከወገኖቻችን ጋር አንጣለን በማለት ተቃውሞውን እየገለጸ መሆኑ ታውቋል። በሌላ በኩል በውሳኔ ህዝቡ ለመሳተፍ ቅስቀሳ የሚያደርጉ የወያኔ ካድሬዎች ከፍተኛ ተቃውሞ እየገጠማቸው ሲሆን፣ ውሳኔውን ለማስፈጸም በየአካባቢው የሄዱ አንዳንድ የወያኔ ሹመኞች እየተደበደቡ መሆናቸውንም ከአካባቢው የመጡ ዜናዎች ይገልጻሉ። ከዚህ በተረፈ የወያኔ የአማራና የትግራይ ክልሎች ባለሥልጣኖች በየግላቸው በሁለቱ ክልሎች መካከል ያለው የመሬት ችግር በህዝብ ተሳትፎ ተፈታ ብለው መግለጫ ያወጡ ሲሆን፣ በታሪክ የጎንደር ክፍለ ሀገር የነበሩት የግጨውና የጠገዴ አካባቢዎች ለትግራይ ክልል መሰጠቱን የገለጹ መሆናቸውን ተገልጸዋል። ይህም ሴራ እንደ ወልቃይቱ የማንነት ጥያቄ ከፍተኛ የህዝብ ተቃውሞና አመፅ ሊገጥመው እንደሚችል ብዙዎች ተነብያሉ። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያው ቢሮ አርብ ቅዳሜ 3 ቀን ባወጣው መግለጫ የደቡብና የደቡብ ምስራቅ ኢትዮጵያ ክፍሎች ለሶስተኛ ጊዜ ከባድ ድርቅ የገጠማቸውን መሆኑን ገልጾ የድርቁ ሁኔታ ረሃብን ያስፋፋ ከመሆኑም በላይ ከፍተኛ ተላላፊ በሽታንና በርካታ ቁጥር ያላቸውን የቀንድ ከብቶችና የቤት እንስሳት የጨረሰ መሆኑ ዘግበዋል። በድርቁ ምክንያት የተራቡ ዜጎች ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ማለቱ የተዘገበ መሆኑን ጠቅሶ 3 ሚሊዮን የሚሆኑ ሕፃናት የምግብ እርዳታ የሚያስፈልጋቸው መሆኑና 10.5 ሚሊዮን ሕዝብ ንጹሕ የመጠጥ ውሃ እንደማያገኝም ጠቁሟል። ከዚህ በላይ በምግብ ለሥራ ፕሮጀክት የተሰማሩ 4 ሚሊዮን የሚሆኑ ዜጎች ተከታታይ እርዳታ እንደሚያስፈልጋቸውም ግልጽ አድርጓል። በመጨረሻም እስከሚቀጥለው ዓመት ጥር ወር ድረስ 417 ሚሊዮን ዶላር እርዳታ እንደሚያስፈልግ የእርዳታ ማስተባበሪያው ቢሮ ጠቁሟል። የወያኔ አገዛዝ በሶማሊያ ያሰማራው ጦር የበጀት እጥረት እንደገጠመው በመዘርዘር ለተባበሩት መንግስታት ድርጅት መልእክት አስተላልፏል። ባለፉት ዓመታት አገዛዙ ንጹሃን የኢትዮጵያን ዜጎችን በጦርነት በማሰለፍ ማግዶ በደማቸው ከፍተኛ ሀብት ያካበተ መሆኑ ሲታወቅ፣ በተወካዩ በጀነራል ተብየው ገብሬ አማካይነት ለአልሸባብ ኃይሎች መሳሪያ ሲሸጥ መቆየቱም ይታወቃል። በተያያዘ ዜና መቀመጫውን ጄኔቫ የሆነው አፍሪካ ራይትስ ሞኒተር የተባለው ድርጅት በቅርቡ የሶማሊያ መንግስት ለወያኔ ያስረከበውን ራሱን የኦጋዴን ነጻ አውጪ የሚለውን ድርጅት የአመራር አባል የሆነውን ግለሰብ አስመልክቶ መግለጫ አውጥቷል። የሶማሊያ መንግስት ግለሰቡን ለወያኔ ማስረከቡን አውግዞ የወያኔ አገዛዝ ተቃዋሚዎችን የሚጨፈጭፍ አረመኔ ቡድን ነው ካለ በኋላ መብትን በማስከበር በኩል እምነት የሚጣልበት አይደለም ብሏል። የኦሮሞ ፌዴራል ኮንግረስ የተባለው ፓርቲ ጳጉሜ 2 ቀን ባወጣው መግለጫ በኢሬቻ በዓል በገፍ ያለቁትን ለማስታወስ በሚል ወያኔ በከለለው ፓርክና ባቆመው የማስታወሻ ሐውልት ላይ ያለውን ነቀፌታ አቅርቧል። ድርጅቱ በመግለጫው የታሪክ ሽሚያ ካልሆነ በስተቀር በኢሬቻ በዓል ላይ በግፍ የተገደሉት ሰማዕታት ማስታወሻ በገዳዎቹ ሊቋቋም አይገባም ብሏል። ገዳዎች ወደ ፍርድ ሲያቀርቡና ተገቢ ካሳ ሳይከፈል ወንጀሉ ከተፈጸመበት ራቅ ባለ ቦታ ላይ በገዳዎች ሐውልት መሰራቱ የሚወገዝ ተግባር መሆኑን ገልጿል። በተጨማሪም በርካታዎች በወያኔ የጸጥታ ኃይሎች ሆን ተብሎ መገደላቸው ግልጽ ሆኖ ሳለ በሐውልቱ ላይ የሞቱት በአጋጣሚ ሁናቴ ነው በሚል መቀመጡ አሳዛኝ መሆኑን ገልጿል። በቶጎ የተካሄደ ያለው የተቃውሞ ሰልፍ ተጠናክሮ የቀጠለ መሆኑና ፖሊሶች ሰልፉን ለመበተን ያስለቃሽ ጋዝ የተጠቀሙ መሆኑ ታውቋል። ሰልፉ የተደረገው በ1981 ዓ.ም የነበረውና የፕሬዝዳንቱን የስልጣን ዘመን የተካተተበት ሕገ መንግሥት እንዲመለስ በመጠየቅ ሲሆን በሚቀጥለው ሳምንት ማክሰኞ ፓርላማው ይወስንበታል ተብሏል። ከሁለት ዓመት በፊት ለፓርላማ ተመሳሳይ ጥያቄ ቀርቦ የገዢው ፓርቲ አብላጫ ድምፅ ስለነበረው ጥያቄው ሳያልፍም ቀርቷል። ተቃዋሚ ኃይሎች በተጨማሪም በ2012 በሚደረገው ብሔራዊ ምርጫ በውጭ አገር የሚገኙትና በቁጥር ከ2 ሚሊዮን የሚበልጡት የቶጎ ተወላጆች ድምፅ መስጠት እንዲፈቀድላቸው ጠይቋል። ፕሬዝዳንቱ ከሚቀጥለው ምርጫ ራሳቸውን እንደማያስወጡ በመረዳት ተቃዋሚዎችና ሰልፈኞች ከስልጣን በአስቸኳይ እንዲወጡ ጠይቋል። በነሐሴ ወር በተደረገው የተቃውሞ ሰልፍ 2 ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውም ይታወሳል። የኬንያ የተቃዋሚ ፓርቲ መሪ ሚስተር ኦዲንጋ አርብ ጳጉሜ 3 ቀን በሰጡት መግለጫ የኬንያ የምርጫ ቦርድ ባለሥልጣኖች ከፍተኛ ማስፈራሪያ እየደረሰባቸው መሆኑና በሕይወታቸው ላይ አደጋ የተጋረጠ መሆኑን ተናግረዋል። የምርጫ ኮሚሽን አባሎች በኢሜይል ማስፈራሪያ እየደረሳቸው መሆኑን ለኦዲንጋ የገለጹ ሲሆን ፕሬዝዳንት ኬንያታ ከሥልጣን እንዲወርዱ ሐሳብ አቅርበዋል። የኬንያ መንግሥት በኦዲንጋ ንግግር ላይ የሰጠው መግለጫ ባይኖርም ፕሬዝዳንቱ የምርጫ ኮሚሽን አባላት መቀየራቸውን ተቃውሞ ኮሚሽኑ በሚወስደው እርምጃ ኢኮኖሚው እየተጎዳ መሆኑና ይህንንም እንደሚቃወሙ መግለጻቸው ታውቋል። በማዕከላዊ አፍሪካ ሪፐብሊክ ከፍተኛ የሆነ የሰብአዊ መብት ጥሰትና በደል እየተፈጸመ መሆኑን አምነስቲ ኢንተርናሽናል አጋለጠ። በአማጽያን ስም የሚንቀሳቀሱት ቡድኖች ወንዶችን በመግደልና ሴቶችን በመድፈር የሚፈጽሙት ግፍ ከፍተኛ መሆኑንና ከጊዜ ወደ ጊዜ እየተባባሰ መሄዱን ድርጅቱ ገልጿል። በማዕከላዊ አፍሪካ ሪፐብሊክ ከፍተኛ የሆነ የሰብአዊ መብት ጥሰትና በደል እየተፈጸመ መሆኑን አምነስቲ ኢንተርናሽናል አጋለጠ። በአማጽያን ስም የሚንቀሳቀሱት ቡድኖች ወንዶችን በመግደልና ሴቶችን በመድፈር የሚፈጽሙት ግፍ ከፍተኛ መሆኑንና ከጊዜ ወደ ጊዜ እየተባባሰ መሄዱን ድርጅቱ ገልጿል። የሰብአዊ መብት ድርጅት በአገሪቱ ምስራቃዊ ግዛት ባሴ ኮቶ በሚባለው ቦታ በርካታ ነዋሪዎችን አነጋግሮ ባገኘው መረጃ ዩፒሲ በሚል ምጻረ ቃል የሚጠራውና ሰለካ ከሚባለው የሙስሊም ሚሊሻዎች የተፈጠረው ድርጅት በክርስቲያኖች ላይ ከፍተኛ ግፍ መፈጸሙን ዘግቧል። የዚህ ቡድን አባላት ባሎቻቸውን እየገደሉ በሴቶች ላይ የመድፈር ወንጀል እንደፈጸሙባቸው ብዙዎች የተናገሩ መሆናቸውም ተገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Oh, እንቁጣጣሽ እኮ እንቁጣጣሽ
ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጩኻለሁ ችያለሁ ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጩኻለሁ ችያለሁ
እንቁጣጣሽ እኮ እንቁጣጣሽ ፋሽስቱ ወያኔ በጠመንጃ ነግሶ ኢትዮጵያ ጨለማ ሁሉም ጥቁር ለብሶ የነገ ተተኪው ባጋዚ ተቀጥፎ የያንዳንዱ ጎጆ በእንባ ተንሳፎ አበቦቹ ሁሉ በደም ጎር ተጠርገው በአራቱም ማዘን በብረት ተጠፍንገው የምን እንቁጣጣሽ የምን ሳሸንዳ በነ ወያኔ ዳት የባንዳ ልጅ ባንዳ እየተሰበረ ወገን እንዳገዳ የምን እንቁጣጣሽ የምን አዲስ ዘመን ድፉን መከራውን በጀርባችን አዝለን ማርቀስ ወንጀል ሆኖ በአገራችን ምድር አዲስ አመት ብለን በምን ልብ እናክብ ባርሲ በባሌ በከፋ ወለጋ ሰው እየታረደ በአጋዚ መንጋ በጋምቤላ ሀዲያ ሐረርና ወጋዴ ሰሜን ጃና ሞራ ወልቃይት ጠገዴ ባህር ዳር አምባ ጎርጊስ ወያኔ ሰዋርዶ ምድር ቀውጥ ሆኖ ሰማይ ዳር እስከ ዳር በጆፍያ ሞራ ድግስ ተሸፍኖ ሬሳ ሳዝለውን አንገት እጃችንን ታስረን በሰንሰለት የምን ቁጣጣሽ የምን አዲስ አመት የበቀለ ገርባ የደጀኔ ጣፋ ኦልቤሳ ሊሊሳ አንዷለም አራጌ የአህመድ ዲጀበል የሃሊድ ኢብራሂም ኮሎኔል ዘለቀ አዳርጋቸው ጽጌ የአህመድ ሙስጠፋ የመሐመድ አባተ የኡሙድና ኩሄሉ የግራቸው ሰንሰለት እንደ ቅቤ ቀልጦ የእስር ቤቱ መዝጊያ በአመት ተፈንቅሎ አኝኮ ያዛቸው ያንን ተመስገንና ያንን እስክንድር ነጋ ፍንቅልቅልቅልቅልቅል ብትንትንትንትንትን ሳይል የወያኔ መንጋጋ ብድር ሳናስከፍል ሂሳቡን ሳንዘጋ መልካም አዲስ አመት እንቁጣጣሽ ብሎ የታለኛ ጋ እንዴ የኛ እንቁጣጣሽ እኮ የኛ እንቁጣጣሽ የኛ አዲስ ዘመን ትግላችን አብቦ አመጣችን ገስፎ ወያኔ ሲቀወን የኛ እንቁጣጣሽ እናትና አባቶች ጥቁሩን አውልቀው በህብረ ቀለማት አጊጠው አሸብርቀው ነፍስ ነጣቂውን እኮ ወያኔውን ነፍስ ነጣቂውን ወጥተው በአደባባይ ፈርዱን አስታጥፈው ደስታቸው ጨፍ ሲል ደስታቸው ሲናበብ ከየፊታቸው ላይ ያ የኛ እንቁጣጣሽ የኛ እንቁጣጣሽ ዘረኛውን ጥለን ዘረኛ ሳይነግስ አረንጓዴ ቢጫ ቀይ ሰንደቁን ሰቅለን በሰላም ስንሰግድ በሰላም ስንቀድስ የወያኔ ስርዓት ገባ ተመሬቱ በህዝብ ሲጠናቀቅ የጀግኖቻችን ደም ባፈሰሰው ጠርገን ባመጣችን ሲደርቅ የኛ እንቁጣጣሽ የፖለቲካ ስርዓቶች ሁሉም ሲለቀቁ ያኔ እንቁጣጣሽ አው እንቁጣጣሽ ይኸው ለጣትሽ እንቁ የኛ እንቁጣጣሽ የፖለቲካ ስርዓቶች ሁሉም ሲለቀቁ ያኔ እንቁጣጣሽ አው ለጣትሽ እንቁ አው ለጣትሽ ጀኛ እንቁጣጣሽ
ሱሃቴን በሰሙን እኔ ነገርኳችሁ መበደሉ አንተው ሞክሩ ባካችሁ ሱሃቴን በሰሙን ይሄ አቤት አቤት ባለው በዳደር ጾፍኝ ጫለው ጫለው ሱሃቴን በሰሙን ይሄ አቤት አቤት ባለው በዳደር ጾፍኝ ጫለው ጫለው ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ።
የደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። በኢትዮጵያ በወያኔ ዘረኛ አገዛዝ በዜጎች ላይ ከመፈጸሙ በርካታ የመብት ረገጣዎች ውስጥ በሙያዬ በሕክምና ዘርፍ ለሁለት ዓመታት ያህል በሥራ ተሳትፌ የተመለከትኳቸውን ጸያፍ ተግባራቶች ላካፍላችሁ ብዬ ይችን ደብዳቤ ጻፍኩላችሁ። እኔ በ2007 ዓ ም ከጎንደር ዩኒቨርሲቲ በሕክምና ትምህርት ተመረኩ። ከዩኒቨርሲቲው ተመርቀን የምድብ ድልደላ ሲደረግ ብዙዎቻችሁን እጣውጥተን በመላገሪቷ ተበተን። የጎሳግንዳቸው ወይም በፖለቲካ አመለካከታቸው ከወደ ወያኔ የሚመዘዝ ተመራቂዎችን ግን ይህ ሕግ አይመለከታችሁም፣ በመረጣችሁት ቦታ እንድትመደቡ ይደረጋሉ ተባለ። ለሥራ ጉዳይ ወደ አዲስ አበባ ከጤና ጥበቃ ሚኒስቴር ጎራ ብዬ ነበር። የምደባውን ኢፍትሐዊነት ባይኔ ተመለከትኩት። ካለምንም እጣ በትዕዛዝ ከጤና ጥበቃ ሚኒስቴር የተመደበች የኃይለ ማርያም ደሳሌ ልጅ ያችትልህ ብለው አመላከቱኝ። የወያኔ ሹመኛ ልጆቻቸው ሳይቀር እኛን እንዲገዙ እያዘጋጁልን ያለውን ሁኔታም መመልከት ይቻላል። የወያኔና ባለሟሎቹ የዜግነት መብት ከሌሎች የበለጠ መሆኑንም ማረጋገጥ ይቻላል። ከዚህ ላይ ልዩ ችግር ከሌለ በስተቀር ሁሉም የሕክምና ወይም ሌላው ሙያተኛ ለገጠሪቱ ኢትዮጵያ ወገኖቹ ተደራሽ መሆንና የሚጠበቅበትን ግልጋሎት መስጠር የዜግነት ግዴታ መሆኑ ይታመናል። የሕክምና ሙያተኞች በእጣ በመላገሪቱ ይበተናሉ የሚለው ደንብና ሕግ ግን በወያኔዎች በአደባባይ እንደሚጣስ ከዚህ የበለጠ ማስረጃ የለም። አብዛኛው ወጣት የሕክምና ተመራቂ ትኩስ ጉልበቱን በተለያዩ ቦታዎች ተደራሽ ሆኖ አገልግሎት መስጠት ሀገራዊ ግዴታ መሆኑን ያምናል። በተለያዩ የኢትዮጵያ አካባቢዎች በሚመደቡ ወጣት ሐኪሞች ላይ የሚስተዋል አንድ መጥፎ የጎሳ መድሎ የሚባል ትልቅ ህመም ተስፋፍቶና ስር ሰዶ እንደሚጠብቃቸው በውል እያጤኑት መጥተዋል። ከዩኒቨርሲቲ ሲጨርስ ሁሉም ኢትዮጵያዊ ወገኔ ነው፣ ሁሉም የኢትዮጵያ አካባቢ ሀገሬ ነው ብሎ ሙያውን ይዞ ወደ ተለያዩ አካባቢዎች ሲመደብ የተለያዩ የጎሰኝነት መድሎ ይፈጸምበታል። ቋንቋን መናገር የማይችል አንድ ኢትዮጵያ በሥራ ጉዳይ ወደ ሌላ ቦታ ሲመደብ እንደ ኢትዮጵያዊ በኩል መብት አይታይም። ካለምንም ማጋነን እንደ ኩል ዜጋ ሳይሆን እንደ ሁለተኛ ዜጋ መታየት ወያኔ የዘራው መጥፎ ተግባር ነው። ወያኔ የዘራውን የብሔርና የቋንቋ ልዩነትን በአምሳሉ የፈጠራቸው እንደ ኦህዴድ፣ ዲኢህድን፣ ብአዴን ወዘተ ይኮተኮቱበታል። በምደባ ላይ፣ በጥቅማጥቅም ክፍፍል ላይ፣ በዝውውር ላይ፣ በትምህርት ዕድል ላይ፣ በእድገት ውድድር ላይ የአካባቢ ተወላጅ መሆን የበለጠ ተጠቃሚ ሲያደርግ፣ ከሌላ አካባቢ ለመጡ ወገኖች የሚጣልባቸው ጭቆና ወይም መድሎ ወይም መገለል ነው። ዜጎችን በጎሳና በቋንቋ እየከፋፈሉ መድሎ መስራት ዛሬ በኢትዮጵያችን እንደ ነውር አይታይም። በደቡብ፣ በሶማሌ፣ በስልጤ፣ በቤኒሻንጉል፣ በኦሮሚያ ወዘተ እነዚህ ከሌላ አካባቢ የመጡ ኢትዮጵያውያን ሐኪሞችን ነጥሎና አግልሎ የመመልከት ጉዳይ ስር የሰደዱ ቁስሎች ይሆኑ መጥቷል። ሁሉም የሚገጥማቸው ችግር ተመሳሳይ ነው። በሕግ ፊት እኩል አለመሆን፣ ፍትህ ማጣት፣ መድሎ ይፈጸምባቸዋል። የጋራ መለያችን የሆነው ኢትዮጵያዊነት በቋንቋ በሃይማኖት ወይም ያካባቢ ተወላጅ በመሆን ብቻ እኩልነትን ሲሸረሸር መመልከት አሳዛኝም አሳፋሪም ነው። ወጣት ሐኪሞች ሀገራቸውን ወገናቸውን ለማገልገል ወደ ተለያዩ አካባቢዎች ሲሄዱ በዚህ አይነት መድሎ መቀጣት የተለመደ ሆኗል። እኩል ድጋፍ፣ ፍትሃዊ የጥቅማ ጥቅም ክፍፍሎች፣ እኩል የዝውውር የትምህርት ዕድል ማጣት እንደነውር ከማይታይበት ደረጃ ላይም ተደርሷል። የሕክምና ሙያተኞች ሀገራቸውን ጥሎ ተሰደዱ ቢባል ምን ያስደንቃል? የዜግነት መድሎ ይፈጸምባቸዋል። በሐኪሞች የሚከፈል የወር ደሞዝ ሳቢ ሳይሆን ገፍታሪ መሆኑም አይካድም። የወያኔ አገዛዝ ለአንድ ሐኪም በወር ከሚከፍለው ደሞዝ ይልቅ የወረዳ ወይም የቀበሌ አስተዳዳሪው ደሞዝ የበለጠ ነው። አስረኛ ክፍል የጨረሰ ወይም በስርቆች ዲፕሎም ወይም ዲግሪ ወረዳ አስተዳዳሪ የሆነ ወያኔ ከዶክተሩ ደሞዝ እጅ የበለጠ ነው። ከዚህ የበለጠ የፍትህ የእኩልነት እሰት ከየት ማግኘት ይቻላል? ከኢትዮጵያ ካልሆነ በስተቀር ገዳመ ጌታውን ከኢትዮጵያ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ወገኖች በሙሉ የከበረ ሰላምታዬን አቀርባለሁ። ዘመን ሲለወጥ እንኳን አደረሳችሁ ማለት የተለመደ ወግና ባህላችን ነውና ለአዲሱ ዓመት በሰላም እንዲያደርሳችሁ ምኞቴ ነው። ኢትዮጵያና ህዝቧ ከዚህ በተምች ከመመሰል ጎጠኛ ቡድን የምትላቀቅበትና ነጻ የምትሆንበት ዘመን እንዲሆንልንም እመኛለሁ። በመቀጠልም ምኞት ከተባለማ ወያኔም አዲሱን ዓመት የኢትዮጵያ የከፍታ ዘመን በየሰየመው ይያለ እየተሳለቀብን ነው። የኢትዮጵያ የ26 ዓመታት ቆይታ በወያኔዎችና ጀሌዎቻቸው ህይወት የሚለካ ከሆነ አው የከፍታ ዘመናቸው ነው። ከ26 ዓመታት በፊት በቁምጣና በባለ 6 ቀዳዳ ጫማ አዲስ አበባ የገቡ ወያኔዎች ዛሬ ባለ ኢንዱስትሪዎች፣ ባለ ዘመናዊ የግብርና ተቋም፣ ባለ ኮከብ ሆቴሎች፣ ባለ ቅንጦት መኪና ባለቤቶችና የጥጋብ ብስናት አክሽዎች በመሆናቸው አው ከፍታ ቢሉት ይገባቸዋል። ቀጣዩ ዓመት የከፍታ ዘመናችን ነው ብለው ቢመኙ አያስደንቅም። የኢትዮጵያ ህዝብ የነሱን ከፍታ እየተመለከተ ሁኔታውን መለወጥ ካልቻለ ከፍታቸው ቀጣይ መሆኑን ልብ ይሏል። ለኢትዮጵያና ህዝቧ ከፍታ ወይም እድገት ሊመጣ የሚችለው በወያኔ ሳይሆን በኢትዮጵያ ህዝብ ብቻ መሆኑን ልብ ያለው ልብ ይበል መልእክቴ ነው። በኢትዮጵያ ህዝብ እምነትና ተጨባጭ የ26 ዓመታት ህይወት ዘመኑን ከለካ ነው ኢትዮጵያና ህዝቧ ላይ ዝቅታና ውርደት እንጂ ከፍታው አልታያቸውም። የሌለ ነገር አይታይምና ነው ያለው ውድቀት ውርደትና ዝቅታ ነው። እሱ ደግሞ ቁልጭ ብሎ ይታየናል። በወያኔ የ26 አገዛዝ ዘመን የሀገራችን ኢትዮጵያ ውርደት እንጂ ክብሯም ሆነ ከፍታዋ አልታየንም። ክብርና ሞገሷ መገፈፉ ታይቶናል። አካላዊ የቆዳ ስፋቷ ተጨማዶ ታይቶናል። የነበራትን የግዛትና የህዝብ አንድነት ያልጠበቀች አገርነቷ በግልጽ ይታያል። የሀገር መሬት እንደ ሸቀጥ እየተቆረጠ ሲቸረቸር ተመልክተናል። የኢትዮጵያ መሬት እንደ ሸቀጥ ወይም ሰነድ በአደራ ለሱዳን ሲሰጥ ተመልክተናል። የሀገር ታሪካዊ የባህር በር እንደ ሸቀጥ ተቆጥሮ ከሶማሊያ፣ ከጅቡቲ፣ ከኬንያ ወይም ከሱዳን እንገዛዋለን አያስፈልገንም በሚሉ ወራዶች ባህር በር አልባ አገር መሆናችንንም እናውቃለን። ውድቀታችን ከፍታ፣ ውርደታችንን ከፍታ፣ ድህነታችንን ብልጽግና እያሉ ከሚሳለቁብን ወራዶች እጅ መውደቃችን ለእኛ ክብራችን ሳይሆን ዝቅታችን መሆኑን እኛም ያለፍንበት ታሪካችንም አይረሳውም። ወያኔ በኢትዮጵያ ውርደትና በህዝቧ ሰቆቃና መከራ መሳለቅ የጀመረው ዛሬ አይደለም። በ1983 ዓ.ም ወያኔ ከአጼ ምኒልክ ቤተ መንግሥት በገባ መንግሥት ከእንግዲህ ለኢትዮጵያና ህዝቧ የጦር መሳሪያ አያሻቸውም፣ የጦር መሳሪያችን ወደ ማለሻነት ማጨድነት ወይም ዶማነት መለወጥ አለበት። ከእንግዲህ በኢትዮጵያ ምድር ህይወት አይጠፋም። ብልጽግና እንጂ ድህነት፣ ጥጋብ እንጂ ረሃብ በኢትዮጵያ አይኖርም ሲሉ ተሳልቀውብን ነበር። አዎ ስላቁም ስላቅ ሆኖ ቀረ። ረሃቡም ድህነቱም እልቂቱም ጭፍጨፋውም ይኸው እስከ ዛሬ እየጨመረ ቀጠለብን። በ1986 ዓመተ ምህረት በወጣው የወያኔ የልማት እቅድ ተብዬ ኢትዮጵያን ከ20 ዓመታት በኋላ መካከለኛ ገቢ ካላቸው አገራት ተርታ ማሰለፍ የሚል የፌስ ስላቅ ተለቀቀብን። ያ ከተባለ ከዛሬ ላይ ቆመን ስናሰላው 20 ዓመት አልፎታል። ኢትዮጵያና ኢትዮጵያውያን ዛሬም ለማኝ ከሚባሉ አገራት ተርታ በመሪነት ተቀምጠዋል። የበጀት ድጎማ ያለህ ጩኸት የወረዳ ገዢዎቻችን እጅ የለጋሽ አገራትን በር ዛሬም ያንኳኳል። በምግብ ራሷን ያልቻለች ተመጽዋች አገር ተብላ በግንባር ቀደምትነት ተጠቃሽ ኢትዮጵያ ነች ሲሉ ሰምታ ሞተች እንዲሉ ሆነና የሰብአዊ መብት አስከባሪ ኮሚሽን አቋቁም ያለው ሌላው የወያኔ የወረቀት ላይ የቀልድ ቧልት ነው፣ የፌዝ ጨዋታ። ኢትዮጵያ ግን ላለፉት 26 የወያኔ አገዛዝ ዘመናት የሰው ልጅ ሰብአዊ መብት ከሚረገጥባቸው አገራት ውስጥ በግንባር ቀደምትነት ተጠቃሽ አገር ናት። ዜጎች በጠራራ ፀሐይ የሚገደሉባት አገር መሆኗ ፀሐይ የሞቀው እውነት ነው። ያሰፋ ማሩንና የተስፋዬን ግድያ ያስታውሷል። ኢትዮጵያ ለነጻነታቸውና መብታቸው የሚታገሉ ዜጎች አሸባሪ የሚል ታርጋ እየለጠፈችባቸው ካለ ሕግ ዜጎቿ በእስር የሚማቀቁባት አገር ናት። ለኢትዮጵያ እና ሕዝቧ ነጻነት በመታገል ከልጅነት እስከ ጎልማሳ ዕድሜያቸው ያሳለፉ ጸጋዬ ደብተራውና የትግል ጓዶቹ ላይ በወያኔ የተወሰደን እርምጃ ያስታውሷል። ሐሳባቸውን በጻፉ ያመኑበትን በተናገሩ ብቻ ወደ ዘብጥያ የተወረወሩ ወገኖችንም ያስታውሷል። ኢትዮጵያ ባለፉት 26 ዓመታት የወያኔ አገዛዝ ዘመን በፖለቲካ ድርጅትነት ቀርቶ በሙያ በጾታ በእድሜ ማህበራት መደራጀት የማይቻልባት አገር ሆና ተመዝግባለች። የኢትዮጵያ መምህራን ማህበር፣ የሰራተኛና የጋዜጠኞች ማህበራት ወያኔ የወሰደውን የማፍረስ ዘመቻን ማስታወስ ይገባል። በዚህ የወያኔ ጨካኝ እርምጃ ሳቢያ ዛሬ የትምህርት ቤቶች ያለ መምህራን ተማሪ ብቻቸውን የቆሙ ህንፃዎች ሆነው ቀርተዋል። ውድቀታችንን ከፍታ ድህነታችንን ብልጽግና እያሉ ከሚዘግቡ ወያኔያዊ ጋዜጦች፣ መጽሔቶች፣ ሬዲዮኖችና ቴሌቪዥኖች እጅ ወድቀናል። ወያኔ ለጸረ ሙስና ኮሚሽን እጅግ የሚያምር ሰማይ ጠቀስ ህንፃ ሰርቶ ኮሚሽኑን አቋቁም ያለው የሚል ፌዝም ለቆብናል። ከአገሪቱ አቅም አንጻር ከፍተኛ የሚባል ክፍያን የሚያገኙ ሰራተኞችን ቀጥር ያለው ሲልም ተዛብቶብን ነበር። ግና ሙስና በኢትዮጵያ ከየት ተነስቶ ወዴት ደርሷል? ትልቁ የኢትዮጵያ ህዝብ ጥያቄ ነው። በኢትዮጵያ ታሪክ ያለፉ ገዢዎች የሀገር ሀብት እየዘረፉ ወደ ባዕድ አገር ማሸሻቸው አሌ የማይባል ሀቅ ነው። የወያኔዎች የሙስናና ዝርፊያ ተግባር ግን በኢትዮጵያ ታሪክ ተወዳዳሪ የለውም። ሙስና ወይም ዝርፊያ እንደ ነውር መወሰዱ ቀርቶ እንደ ጀግንነት የሚታይበት አገር ጥቀሱ ቢባል ኢትዮጵያ ነች። ጸረ ሙስና ኮሚሽንም ሌላ ጸረ ሙስና ኮሚሽን ያሻዋል እየተባለ የሚቀለድበትም ጥርስ የሌለው መሆኑ ብቻ ሳይሆን የሿሚዎቹን ገበና ደባቂ በመሆኑም ነው። ወያኔ ሰራሽ በሆኑ ምክንያቶች ዛሬ ከ8 ሚሊዮን በላይ የሚገመት ህዝብ ከነቤት እንስሳዎቹ እየተራበና እየተጠማ ነው። ሌላውም የኢትዮጵያ ህዝብ በችግርና ድህነት እየተገረፈ ነው። እነዚህንና ሌሎች ውድቀቶቻችንን ነው ወያኔዎች ከፍታ እያሉ የሚሳለቁብን። የኢትዮጵያ ህዝብ በወያኔ የደረሰበት መከራ፣ ጭፍጨፋ፣ ዝርፊያ፣ መቆጨትን፣ መናደድን ሊያጭርበት ይገባል። ቁጭት እልህን ይፈጥራል። እልህ ደግሞ ራስን ለትግል ማነሳሳትንና ማዘጋጀትን ያጭራል። የኢትዮጵያና የኢትዮጵያውያን ከፍታና ክብር ሊመጣ የሚችለው በወያኔ ከርሰ መቃብር ላይ ብቻ መሆኑን ማመን ይገባል። የወያኔን የመቃብር ጊዜ ማፋጠን የምንችለው ተባብረን ስንታገል ብቻ ነው። በመሆኑም መጪው ዓመት ተባብረን ታግለን ወያኔን የምንጥልበት ዘመን እንዲሆን ምኞቴ ነው የሚለውን መልእክቴን አስተላልፎልኝ ሲሉ ዘነበ ሙሉጌታ ከደብረ ዘይት ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እና አድማጮች ሰላም አላችኋለሁ። የሀገራችን የዘመኑ ገዢ የሆነው ወያኔ ከከፍተኛ ፖለቲካዊ ኢኮኖሚያዊ ማህበራዊ መስቀልቅል ውስጥ ተዘፍቋል። በወያኔ ላይ ዛሬ ጥላቻ ጣቱን የማይቀስር ኢትዮጵያ የለም። ከሰሜን እስከ ደቡብ ከምስራቅ እስከ ምጽዋ ጫፍ ድረስ ባሉ የኢትዮጵያ አካባቢዎች ኢትዮጵያውያን ሁሉ በወያኔ ጭፍጨፋ፣ እስራት፣ ምዝበራ፣ ዘረኝነትና ጎሰኝነት ያልተነካ ቤተሰብ ወይም ዜጋ የለም። ከዚህ በተጨማሪም የኑሮ ውድነት ከጥቂት ወያኔ ባለሀብቶች በስተቀር እየጠበሰ ነው። ጾም እያሳደረው ነው። እየታረዘና እየተራበ ነው። የምግብ ሸቀጣ ሸቀጦች ዋጋ ከህዝቡ ኑሮ በላይ በየቀኑ እያሻቀቡ ይገኛል። በሌላ በኩል የአገሪቱ ካዝና በወያኔዎች የምዝመራ ሰንሰለት እየተመዘበረና እየተዘረፈ ነው። የአገሪቱ ወጭ ገቢ ሚዛን በተከታታይ የወያኔ ዝቢያ ተግባር በመጋለጡ ከዜሮ በታች ከወረደ ሰነባበተ። ይህ በኢትዮጵያና ህዝቧ ላይ እየደረሰ ያለው ቀውስ ወያኔ ይዞ ወደ መቀመቅ የሚያወርደው ዘንድ ዜጎች ሁሉ የሚጠበቅባቸውን የትግል አስተዋጽኦ ማድረግ ጠበቅባቸዋል። የኢትዮጵያና ህዝቧ ላይ እያንዣበበ ያለው ቀውስ ተባብረንና አንዱንን ካልታገልነው ቀውሱን ወያኔ ወደ ሀገሪቱና ህዝቧ ሊወረውረው እንዳይችል ባንክሮ መታገልና መከታተል ተገቢ ነው። ለወያኔ እንደገና ማንሰራራት መንስኤ እንዳይሆንም ዜጎች ሁሉ ተባብረው ቢታገሉት ይገባል። የወያኔ የውጭ ምንዛሪ ካዝናው ባዶ እየሆነ መጥቷል። የወያኔ የውጭ ምንዛሪ ምንጩም እየደረቀ መጥቷል። በውጭ የሚገኙ ኢትዮጵያውያን ለዘመዶቻቸው ወደ ሀገር ቤት የሚልኩት ገንዘብ ዋነኛ የውጭ ምንዛሪ ምንጩ እየሆነ መጥቷል። ወደፊትም ይህንን ገንዘብ በስፋት ሊጠቀምበት ተግቶ እየሰራ መሆኑን የሚጠቁሙ በርካታ ማረጋገጫዎች አሉ። ወደ ሳውዲ የሄዱ ኢትዮጵያውያን በህጋዊ መንገድ እንደወጡ ከመደረጉ ጋር ተያይዞ ከኢትዮጵያ ንግድ ባንክ ቁጠባ ደብተር እንዲከፍቱ መገደዳቸው ምክንያቱም ይኸው ነው። ይህ በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ቤት የሚልኩት ገንዘብ ለወያኔ በገቢ ምንጭነት መጥቀም የለበትም። ኢትዮጵያውያን ወገኖች ለዘመዶቻቸውና ወገኖቻቸው ገንዘብ ወደ ሀገር ቤት ሲልኩ የወያኔ የገንዘብ ተቋማችን መጠቀም አቁሙ። ሌሎች አማራጮችን መጠቀም ብትችሉ በወያኔን የውጭ ምንዛሪ ገቢን ይገተዋል፣ በመጨረሻም ያሽመደምደዋል የሚል መልእክቴን አስተላልፉልኝ። ትርሲት ወንድሙ ከአዳማ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። ለእኔ ፍኖተ ከመካሪነት ዘካሪነት ባለፈ መምህሬና ትምህርት ቤቴ መሆኑን ከልቤ እመሰክራለሁ። ፍኖተ ጥርት ባለ ቋንቋ አሁን ያለውን ተጨባጭ ሁኔታና የህዝባዊ ትግሉ አቅጣጫን በግልጽ እና በማያሻማ ቋንቋ እያቀረበች በመሆኑ ለህዝባዊ ትግሉ ያላት በረከት ከፍ ያለ ነው። በፍኖተ እየቀበረቡ ያሉ ሀተታዎች ልማር ብሎ ልወቅ ብሎ አይነ ህሊናውን ከፍቶ ለሚያዳምጥ ሁሉ ለሀገራችን ለኢትዮጵያና ለህዝቧ አብነቱን ፍንትው አርጋ እያሳየች ነው። እግረ መንገዴን ከዚህ ቀደም አፍቃሬ ኢሃፓ የሆኑት ድረገጾችን አሲምባና ደብተራው የመሳሰሉት በፍኖተ የሚቀርቡ ሀተታዎችን በወቅቱ ልቅም አርገው ይለጥፉ የነበረውን እንዲቀጥሉበት ለማስታወስ እወዳለሁ። እንደኔ ፍኖተን ከሚያዳምጡ ጋር ሐሳብ ስንለዋወጥ የጋራ ሐሳባችን ሆኖ ያገኘሁት የፍኖተ ሐተታዎችን በጽሑፍ ማግኘት ጠቃሚነቱ አነጋጋሪ አለመሆኑን ነው። ይህን ካልኩ ዘንዳ ወደ ዛሬው የደብዳቤ ሐሳብ ላምራ። ባለፉት ሁለት ሳምንታት በደብዳቤዎች አምድ ዝግጅት የኢሃፓን 45ኛ ልደትን አስመልክተው የቀረቡት ደብዳቤዎች ስሜቴን ስለነኩት እኔም ኢሃፓን በተመለከተ የምለው አለኝ። የምንደረደረው ኢሃፓ ለምን ተመሰረተ በሚለው ጥያቄ ዙሪያ ይሆናል። አንዳንድ ፕሮፌሰሮች እንደሚሉት ኢሃፓ የተመሰረተው ለፖለቲካ ስልጣን ጥመኞች እንዳልነበር አበጥሬ አውቃለሁና አስረዳለሁ። መቼም በዚህ ዘመን ከተራው ሕዝብ በተለይ የመሻከት አባዜ የተጸናወታቸው ብዙ ፕሮፌሰሮች አሉ። ኢሃፓ የተመሰረተው ወይም ለመመስረቱ ዋነኛ ምክንያት በአጼው ፈላጭ ቆራጭ አገዛዝ በገበሬዎችና በላባደሮች በአጠቃላይ በኢትዮጵያ ሕዝብ ላይ ይደርስ ይፈጸም የነበረውን የግፍ አገዛዝ በተባበረ ሁኔታ በድርጅት በመተሳሰር ከራስ ጸጉሩ እስከ እግር ጥፍሩ የታጠቀውን የንጉሳዊውን አገዛዝ ጦር ተደራጅቶ ለመታገል ያነጣጠረ ነበር። ምንም የፖለቲካ ድርጅትና የፖለቲካ ድርጅት ምስረታ ተሞክሮ በሌለበት ኢህአፓን የመመስረቱ ውጣ ውረድ እንዳለው መገንዘብ አያዳግትም። የግፍ አገዛዝን ለማስወገድ ተደራጅቶ መታገል የግድ ሲሆን፣ የኢህአፓ ጣፈንታ የሆነው ግን የመዋቅር ዝርጋታው በእቡዕ መሆኑ የግድ ነበር። በሚስጥር ተደራጅቶ የመታገል ባህልንም የጀመረ ኢህአፓ መሆኑ የሚታወቅ ነው። ኢህአፓ ብልጣብልጥ ወታደሮች የ1966ቱን አብዮት ማጅራት ሊመቱ ገና መቅነዝነስ ሲጀምሩ አንስቶ ጊዜያዊ ህዝባዊ መንግስት ይቋቋም የሚለውን ህዝባዊ ጥሪ በማንገብ በሁሉም አቅጣጫ ከመሃል አገር እስከ ዳዳር አገር ህዝቡን በስፋት ማደራጀትና ለመብቱ ጨክኖ እንዲታገል ማድረጉ የደመቀ ገድሉ ነው። ኢህአፓዎች በስነ ምግባር የታነጹ በመሆናቸው የድርጅታቸው ምስጢርና ጓዶቻቸውን ለአረመኔዎች ሰበላ የደርግ ገራፊዎች አሳልፈው ከመስጠት ይልቅ የገዛ ራሳቸውን ህይወት መስዋዕቱን መርጠው ሰማዕትነትን ተቀብለዋል። የኢህአፓ እናቶችና አባቶች የወለዷቸው ልጆች የኢህአፓ አባላትና ደጋፊዎች በመሆናቸው ታስረዋል፣ ተገርፈዋል፣ ተገለዋል። ከተገደሉት የኢህአፓ አባላት ውስጥ አይነ ስውራን፣ አካለ ስንኩላን፣ ቄሶች፣ መነኩሴዎች፣ ሀጂዎች፣ ቃዲዎች እንደነበሩ ማስታወሱ ተገቢ ይመስለኛል። ኢህአፓ የዶክተሮቹ፣ የመሐንዲሶቹ፣ የነርሶቹ፣ የመምህራኑ፣ የላባደሮቹ፣ የአርሶ አደሮቹ፣ የጭቁን ወታደሮቹ፣ የነጋዴዎቹ፣ የከብት አርቢዎቹ፣ የሁሉም የተረገጠው ማህበረሰብ ፓርቲም ነበር። ኢህአፓ የኦሮሞዎች፣ የጉራጌዎች፣ የወላይታ፣ የሲዳማ፣ የሐረሬ፣ የሶማሌ፣ የአፋር፣ የአማራ፣ የጋሞ፣ የትግሬ፣ በአጠቃላይ የሁሉም ኢትዮጵያዊ ድርጅት ነበር። ዛሬም ይኸው ሀቅ አብቦ ይታያል። ኢህአፓ የታገለውና አሁንም እየታገለ ያለው ለኢትዮጵያ ሕዝብ እንጂ ለሌላ አለመሆኑ በቀዩ ደማችን የተጻፈ ሀቅ ነው። ይህ ሀቅ አይሻርም፣ አይደለዝም። በስልጣን ጥመኝነት ኢህአፓን የሚከሱ ወገኖች ሁሉም የራሳቸውን ማንነት በኢህአፓ ማላከካቸው እንዲታወቅ እፈልጋለሁ። ኢህአፓ ስልጣን ጠምቶት የሚታገል እንዳልሆነ በፍኖተ በተለያዩ ጊዜያት ከቀረቡት የታሪክ ማስረጃዎችም መገንዘብ ይቻላል። ይህ ማለት ግን ኢህአፓ ለፖለቲካ ስልጣን አይታገልም ማለት እንዳልሆነ በአሁኑ ወቅት ኢህአፓ ከፍተኛ አመራር ኮሚቴ አባላት ከሆኑት ጋር ከተካሄዱ የቃል ውይይቶች በቀላሉ መረዳት እንደሚቻል የበኩሌን ጥቆማ አደርጋለሁ። ኢህአፓ እኮ የፖለቲካ ፓርቲ እንጂ አንዳች ማህበር አይደለምና ለፖለቲካ ስልጣን መታገሉን በመጥቀስ የነገር ድንጋይ ለምን እንደሚወረወርበት ግራ ሊገባን አይገባም እላለሁ። ኢህአፓ በኢትዮጵያ ሕዝብ ልብ ውስጥ ስር የሰደደ የማይጠፋ ጽኑ ፍቅር ስለመሰረተ ሌሎች የፖለቲካ ስልጣን ላይ ፊት ለማለት የሚታገሉ ሁሉም በክፉ ዓይን እንደሚያዩ ታውቃለሁ። አንዳንድ የፖለቲካ ድርጅት የሚባሉ መሪዎቻቸው በየጊዜው እየነገሩን ያለው ሀቅ የትም ፍጪው ዱቄቱን አምጪው እንደሚባለው በማንም ይረዱ በማን ዋናው ዓላማቸው የአራት ኪሎ ቤተ መንግስት መግባት ነው። በሽግግር ተብዬው ዘመን የአንድ የመገንጠል ዓላማው አድርጎ የሚንቀሳቀስ ድርጅት ስሙን መጥቀስ የማልፈልገው ግለሰብ ከቦሌ የተቀበላቸው የአሜሪካ ኤምባሲ ባልደረባ ወደ ሂልተን ሆቴል ይዟቸው ሲሄድ መሄድ የሚፈልጉት ቤተ መንግስት እንደሆነ መከራከሩን መስማቴ ትዝ ይለኛል። ይህ ማለት ነው የስልጣን ጥመኝነት። ከወያኔ ጋር መደራደር ይቻላል የሚለውም የስልጣን ጥመኝነት ነው ላለው። አንዳንድ ፖለቲካውን እናውቃለን የሚሉ ዘላባጆች መቻቻልን ተጨፈኑና ተገዙ፣ ተፋዘዙና ተገዙ፣ ሰጥ ለጥ ብላችሁ ተገዙ የሚል ለፍዳዳ ፖለቲካን ሲሰብኩ እየሰማሁ የስልጣን ጥመኛ እንደሆኑ አስባለሁ። ኢህአፓ የጠማው የህዝብ ነጻነት፣ ኢህአፓን የጠማው የሰብአዊ እና ዴሞክራሲያዊ መብቶች መከበር፣ ኢህአፓን የጠማው እኩልነትና ነጻነት በተግባር መዋል፣ የምዝበራና የዘረፋ መቆም፣ የፍትህ ስርዓት መስፈን፣ ትምህርት በፍትሃዊና በጥራት መዳረስ፣ ጥራት ያለው ሕክምና ለሁሉም ዜጎች በእኩል መዳረስ። ኢህአፓን የጠማው የኢትዮጵያ ሕዝብ በድምፁ መርጦ የሚያስቀምጠውና ሕዝብን ሲበድልና ሲያጠፋ የሚያወርደውና ፍትህ አደባባይ የሚገትረው ሕዝባዊ ስርዓትና መንግስት መመስረት ነው። ኢህአፓ እንኳን ተመሰረተልን። ኢህአፓ ቤተሰቦችና ወዳጆች ሁሉ እንኳን ለ45ኛው የኢህአፓ ልደት በዓል አደረሳችሁ። መጪው ዘመን የኢትዮጵያ ሕዝብ ዘረኛው ወያኔ ጠራርጎ የሚያስወግድበት እንደሚሆን እምነቴን እገልጻለሁ ሲሉ ጸጋዬ ዶርሴው ከሽሮ ሜዳ ደብዳቤያቸውን አድርሰውናል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ዝግጅት ክፍልና አድማጮች ለሁላችሁም የከበረ ሰላምታዬን አቀርባለሁ። በህዝብ ላይ በደል ሲበዛ ምዝበራ ሌላውን ወገን ወደ ድህነት ወለል ሲያወርድ ካለፍትህ ወገን ሲታሰር በነፍሰ ገዳዮች ወገን ሲጨፈጨፍ የህዝብ አልመጽ የማይቀር ነው። የተጨቆነና ግፍ የተሰራበት ህዝብ ለጋራ ችግሩ የጋራ መፍትሄ መሻቱ እንደዚያው የተለመደ ነው። ባንድ ወገኑ ላይ በደል ሲፈጸም ተጠራርቶ ዘምቶ ለተበዳይ ወገኑ መድረስ የተለመደ ባህል ነው። ያዳ ጦርነትን ያስታውሳል። ሀገር ተወረረች ወገን በወራሪ ኃይል ጥቃት ደረሰበት የሚል አዋጅ ሲነገር የኢትዮጵያ ህዝብ ዳር እስከ ዳር ተጠራርቶ ባድዋ ዘምቶ ታሪክ መስራቱ ኢትዮጵያን ብቻ ሳይሆን አፍሪካውያንን ያኮራ ተግባር መፈጸሙ የማይካድ የኢትዮጵያን ታሪክም ባህል ነው። የ26 ዓመታት የወያኔ ግፍ በትር በኢትዮጵያ ህዝብ ይህንን ያህል ዘመን ሊረዝም የቻለው የኢትዮጵያ ህዝብ ለሀገሩና ለወገኑ የጋራ ችግር የሚደጋገፍበትና የሚጠራራበትን ስር የሰደደ ባህሉን ስለበጠሰው ነው። የኢትዮጵያነት ጽኑ ኩራት ስላራከሰው የኢትዮጵያን ወደ 100 ዓመታት ስለጠበበው በህዝብ መካከል የነበረ ጠንካራ መተሳሰብንና መፋቀር በጥላቻ ስለለወጠው ነው። እንደ ቋንቋና ሃይማኖት የመሳሰሉ መከፋፊያ ዘዴዎችን እየተጠቀመ ጥላቻን በመርጨቱ ነው። በዚህ ጥላቻ መርዝ የተዳከመ ግንኙነትን በመጠቀም ወያኔ እየነጣጠለ በመምታት የግፍ አገዛዙን ይኸው 26 ዓመታትን አስቆጠረን። የወያኔ ግፍ ጽዋ ዋንጫው ሞልቶ ፈሷል። ወያኔ ከጥፋቱም ከስተቱም ካለፈ ቆሻሻ ታሪኮቹም ለመማርና ለመስተካከል የሚያስችል ህሊና የለውም። በሀገር ውድመትና በህዝብ ድህነት ላይ በዝርፊያ ከመበልጸግ ህልም የሚመለስ አይደለም። ህዝብ መናቅ፣ ማዋረድ፣ በህዝብ ሰቆቃ ማፌዝ የወያኔ የተለመደ ባህሉ ነው። በ1997 ዓ.ም ለመብታቸው ሲታገሉ የተገደሉ ወገኖች ለወያኔ ሽብርተኞች ነበሩ። በ2008 ዓ.ም በተለያዩ አገሪቱ አካባቢዎች የተቀጣጠሉና እስከዛሬም የቀጠሉ የህዝብ አመጾች በወያኔ ቤት የጸረ ሰላም ኃይሎች ተግባራቶች ናቸው እያለ ይመጻደቅባቸዋል። በአሰቦት፣ በጋምቤላ፣ በሲዳማ፣ በጎንደር፣ በባህር ዳር፣ በደብረታቦር፣ በአምቦ፣ በወለጋ፣ በሐረርጌ፣ በቢሾፍቱ ወዘተ የተደረጉ ጭፍጨፋዎችን የኢትዮጵያ ህዝብ በሐዘንና በቁጭት ያስባቸዋል፣ ያስታውሳቸዋል። እነዚህ ጭፍጨፋዎች እልህ ውስጥ ሊከቱን ይገባል። ያንዱን አካባቢ ጉዳት በኔ እንደደረሰ እቆጥረዋለሁ፣ የወገኔን ጥቃት ከሌላው ወገኔ ጋር በመተባበር እበቀለዋለሁ የሚል ባህል ማቆጥቆጥ ነው ዛሬ ኢትዮጵያና ህዝቧን የሚጠቅመው። መተባበር፣ መደጋገፍና በተባበረ ኃይል መነሳቱ የጸረ ወያኔውን ትግል ያጠናክረዋል፣ የመከራ ዘመኑንም ያሳጥራል። ወያኔ ራሱ ጨፍጭፎ ወይም በፈንጂ ዜጎችን አቃጥሎ የጸረ ሽብር ኃይሎች እያለ መዛበቱን ማቆም አለበት። በቢሾፍቱ ከተማ ለኢሬቻ በዓል በተሰበሰቡ ወገኖች ላይ የፈጸመውን ጭፍጨፋ ዛሬ ሐውልት ላቆምላችሁ ብሎ መነሳት ትልቅ ንቀት ነው። ይህንን የወያኔን እብሪት ለማስተንፈስ በኢትዮጵያ ህዝብ በጋራ ተባብሮ መነሳት አለበት። በወያኔ ላይ ለተቃወሙ በተነሱ ወገኖች ላይ የሚለጠፉን መጥፎ ስሞችን ማውገዝ ይገባል። ሽብርተኛው ወያኔ እንጂ ህዝብ አይደለም። የኢትዮጵያ ህዝብ ዛሬ የሚታገለው በወያኔ የተደፈረውን ክብርና ታሪካችን ለማስመለስ ነው። የሀገራችን ደህንነትና ሉዓላዊነታችን ለማስከበር ነው። ወያኔ ለ26 ዓመታት በህዝብ ውስጥ የረጨውን የጥላቻ መርዝ በፍቅር ለመተካት ነው። የሀብት ክፍፍል ለሁሉም ዜጎች ፍትሐዊ እንዲሆን ነው። የትግሉ ግብ በመሳሪያ ኃይል በህዝብ ጫንቃ ላይ የተጣለውን የባርነት ቀንበርን በነጻነት ለመተካት ነው። ለዘመናት የታገለለት መስዋዕትነት የከፈለበት የብርቅዬ ልጆቹ ደም የፈሰሰበትን ሕይወት የተቀጠፈበትን የትግል ፈለግ ሕይወት እንዲኖረው ነው። ስለዚህ የኢትዮጵያ ህዝብ በወያኔ የጥፋት መረብ መጠለፍ ይብቃው፣ የወያኔ መሳሪያ መሆን ይቅር። ከወያኔ ራስን ማግለልና ፍች መፈጸሚያው ዛሬ ነው። አመለወርቅ አያሌው ከድሬዳዋ።
ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
Canta el cobega አልፎ አበቦች ማዛ ረግቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ በሙሉ ጠራርጎ ከቁሻሻ ጋራ ወርፉ ሙልጭ አርጎ ፈሳሽ ወንዙሃ ተውሳኩን ይውሰደው ጤና መሆንን ነው እኛ የምንወደው እኛም ጣልቆ በጋ ና ወዲያ መታልፎ አበቦች ማዛ ረግቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ በሽውታ ተነቅሎ ይጥፋልን የሳንባ በሽታ ጉንፋ ኢንፍሉዌንዛ እርጡማት ሁሉ የጨጓራ ሆነ የጉበት በሙሉ አይ ታልቆ በጋ ናዲ አመት አልፎ አበቦች ማዛ ረግቷልባችሁ ረግቷልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ የበሽታ አይነት ካልወደመልን አይችልም ጤናችን ይመለስልን የደም ብዛትና እንዲሁም ማነስ ከሀገራችን ይጥፋ ህዝብን ሳይጨርስ ህዝብን ጣልቆ በጋ አሮጌ አመት አልፎ
የሆነዮሽ ለፋጠጥ ትግል ምንም ትግል ሆነ የአጥንት ፍላጭ የደመረክ በሚለገስበት ግብር ጭቁን ላይ ቀሩለት የአብዮት ፍልሚያ ትንቅንቅ በመውደቅና በማውደቅ በሾሎ ባረን ቋባገቅት በማይባጥጡት የሾላቢት ቋጥኝ ሚና ጉድባ ከፋና ጥምዝምዛ አምባ ብራቅ ነገር ነው ነጎድጓድ ባያ የታቀፈ ንዳድ በሳት አፈና ሞገድ በተጋሎ ያሳር መንገድ ነፍስ እንደ ገደል ዳር ቅጥማ በስጋችን መሀል ተላትማ ጥሩ አት ትርባ ትርባ ጠፋች አልጠፋች ስንል ባለንበት ጎርፍ መሀል በጋራ በደል በወንዝ ዳር የማያወጡት ትግል ካልተመታ ካልተደማ በኖርናል ኖርኔት አርግ ፍት ካልተሰቃየ ነውማ ካልተሰደድን ካልተባረር ሲወጉን ካልወጋንማ አብዮቱ ካልከረረ እንዳረት ካልጎመረረ ቀኝ አድርባይ ግራ አድርባይ በጊዜው ካልተመጠረ ቀኝ አሁን ጀብድ ግራ አሁን ጀብድ በቋያው ካልተጠረረ ወዳጅ ጠላት ሁሉም ሁሉም በየቀየው ካልሰፈረ ድንበር ካልተቀለለ አይቀርመውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ ከመንገድ መንገድ ተመርጦ ከገቢር ገቢር ተፋልጦ ከሀሳብ ሀሳብ ተፋጦ ሸጋው መስመር ካልነጠረ ወግሮ ካልተወገረ ጭሮ ካላንጨረጨረ ቀራኔው በውል ካልጎላ እየፈላ ካልሰከረ ካልማለደ ካልጠረረ ማቁ ከመለ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ ጦሩን ካልተራረበ ጦሩን ካላነገበ ካልወጣ ካላሻከበ አባደፋር ካልጋለበ አመቱ ካልተፈተነ የሲቃ ሰቆቃ ጽዋ የግድንጅን ካልተጠጣ ገቢና ሰዎችና የኑሮ ምጣር ካልመጣ አለዋት ሲል ካልተተፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነ መከራ ካልተጫጫነ ተብል ምኖን ትብል ሆነ እንደ አዙሪት ካላዞረ እንደ ቆሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢርመጠመጥ መደም ጎዳና ሳይሸመጥ ላቡ ካልተንጠፈጠፈ ወዡ ካልተጠፈፈ ሲቃ ካልተጠነጠረ መካቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንዳባን ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቅየጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ በአመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማኝ ይወላወል ወገባጉል ቢልመጠመጥ ብጀለዝ ቢቀያየር አድሮ ለቁልቁል ቢዘግት እንዳርጩሜ ጎመጥ ለመጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክፍት አዲስ ማም ሽሽት ሩጫ ለመሞት የኋሌት ጉዞ ኋሌት ከጠላት ቡብት መሸሸግ አድንጋሻ መመከት በቡካታ ውል መፈርሰት አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሉ እንደ ውሻ እንደ ለክስክስ ቀሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠብ አፉም እንደ ሸነቆሩት በርሜል ካፈሰሰ ምስጢር ላይችል የጥንት ወዳጁን መዘርዘር ካሳበ ከለፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ቴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለች ጣት ከሆነ አይ ወግኑት ወገን ካሸ ከጠላት ከወገነማ ድሮስ ምን ልሰ ይኖራል ባንዳነው እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖርን ካጣውማ በጊዜያዊ የጣር በትር ልቡ እንዲ ከቀዳውማ እናት ወል ሊገባ ኖሯል ገና የዋናው ለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጢሻ ቁም ስቅሎ ማሳየት እንጂ መላባደሩ መዶሻ በአርሶ አደሩ ማጭድ ሌላ የምን ማርከሻ ጥይት ነው እርሱን መውቀሻ የኋልዮሽ እንዳግመልሽን ከወንዝ ወዲ ያለቡ ካሻማ ታዲያ ምን ልሰ ይኖሯል ድሮስ ባንዳረል እንዲያማ ይሄ ከድሮው እንዳየ ነው ከፋሽስቶች ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎን ከረባቶ መምታት ነው በማሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ውፍጭ ሆኖ ከፋሽስቱ ልብ ከገባማ ምን ሊሰይ ነው ድሮስ ባንዳ አይደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጠር አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቅጠል ካልረገፈ እንደ አጀባ ቆዳ ላይ ላዩ ካልተገፈፈ በትግሎ ግለት በአመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳናማ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተደፋ ስጋ ደሞ ካልተገነባ ላቡ ካልተንጠፈጠፈ እዡ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ በቆራጥ በመከራከር ተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ማመፁ ካልተፈተነ ትግል ሙሉን ትግል ሆነ አራሙኑን ትግል ሆነ ታጋይስ ሙሉን ታጋይ ሆነ ሙሉን ታጋይ ሆነ ሙሉን ሙሉን
ምን ሆነ ነበር አንቺን ባላገኝሽ ምን ይውጣይ ነበር አንቺን ባላፈቅርሽ ሁሉኑ ቀጥካንቺ ባልማር ባልቀስም ደደብ ይሉኝ ነበር አንጎለ ጭልምልም ድፍረትሽን ካንቺ ባልዋስ ባላገኝ ምን ይውጣይ ነበር ጠላት ሲፈትነኝ በጊዜ ለኩሉ ብለሽ ያስተማርሽኝ ትግስትም ጊዜ ያለው ንዴትም እንዲሁ ብለሽ የነገርሽኝ ባይገባኝስ ኑሮ ከመዋረድ ኑሮ ይሻልሃል መሞት ብለሽ ያስረዳሽኝ ምን ይሆን ነበር አንቺን ባላገኝሽ ምን ይውጣይ ነበር አንቺን ባላፈቅርሽ ጽናት ጀግንነትን ካንቺ ባልዋስሽ ምን ይውጣይ ነበር ሰዎች ቢያሾፉብኝ ከመቃብር ገብቶ አለና ባይ ቢሉኝ ላቡ ሲንጠባጠብ ጤዛን ካተነነ ደሙ የፈሰሰለት ጎሁ ከቀደደ የልቡ ትርታ የጭቁን ከሆነ ጨለማው ሲጠና ደማቅ ኮከብ ካየ ክብሪት እየጫረ ብርሃን ካበራየ ሰውነህ አንተ በሉት ሰውነሽ አንቺ በሏት የሕይወት ትርጉሙ ለሱ ነው የገባው ለሷ ነው የገባት ሞትን መፍራት ከንቱ የሰው ሚዛን ቀናሽ ሆድን መውደድ ውርደት ሰው አድራጊ ርካሽ ሞትን መናቅ ግሩም ሕይወትን አጣፋጭ ሰብእናን ማስከበር የቁም ሞትን ሰራሽ በጊዜያ ሸዋ ላይ ኮቴያችን ካልታየ በሕይወት መዝገብ ውስጥ አሻራ ካልቆየ ኑሮ ማለት ከንቱ እርሻ ባዶ አዝመራ ነፍስን በድን አድርጎ የምጸት አለና ሰው ከሀገር ጠፍቶ ዲዮጋንም ሙቶ ከራስ ጋር ጨዋታ ቀናልፎለት ደርቶ ያን የጠፋ ወኔን ቀንተሌት ፍለጋ አምሮ ከጠፋም ደብቁ ጋጋታ ሐቁን ከልብ ማየት ሐሞትን ማጤኑ ከባድ እየሆነ ራስ መገምገሙ ጥይቷ እስክትጮህ ፉከራ ሽለላ የቁርጥ ቀን ዕለት ሊቀድም ፍርጠጣ ለምን ይወለዳል የቦቅቧቃ መንጋ ለአገር ከቶ ላይበጅ ሁሌም እየጐዳ ራስ ላይ ምርመራ ጥያቄ ከበዛ ይቀድ ይሆን ያጎ ፍርሃት እየጠፋ አድርባይነትም ሞቶ ላይ ነሳ ከራስ ጋር ጨዋታ ተስፋን ለመፈለግ ነፍስ ሊናን ነክቶ ሐቅን ለመቃረም ውዥንብርን ገሎ ብሩቀን ለማለም ባቅም ድፍረትን ጽናትን ተላብሶ ታሪክን ለማደስ የባዶ አለናን ከአፍ አስወግዶ